የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ህዳር 2 2013 ዓመተ ምህረት ምሽት የጋቢና ቪኦኤ ፕሮግራማችን ጀመረ። በዛሬው ምሽት በአዲስ አበባ አድዋ ድልድይ ተብሎ በሚጠራው ስፍራ ዛሬ የፈነዳ ቦምብ አንድ ሰው አቁስሏል።
እግሩ ላይና እጁ ላይ መጠነኛ ጉዳት ደርሶበታል። ከዛው እቺ ላይ ፈነዳ በአካባቢው ነበር ሰውም አልነበረም።
የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ናቸው በደረሰው ቦምብ ፍንዳታ ዙሪያ የነገሩንን በአብይ ርዕሳችን ይዘናል።
ተከባይ መታወቂያ ያላቸውና ነገምዳቸውም መታወቅና ወንጀለኞች ከነ ዶክመንታቸው ነው ያሉት እንጂ
የጅማ ከተማ ከንቲባ የሆኑትን አቶ ትጃኒ ናሰር ነው የሰማችሁት። በጅማ ከተማ ስለታሰሩ 26 ግለሰቦች አነጋግረናቸዋል። እንደምን አምሽታችኋል የተከበራችሁ አድማጮች። ምሽቱን ከኛ ጋር ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ እሷ ላሳልፋችሁ።
አመሰግናለሁ ስመኝሽ። በድጋሚ እንደምናምሽታችኋል። በጅማ ከተማ የህወሓትን ተልእኮ ለማስፈጸም ሲንቀሳቀሱ የነበሩ 26 ግለሰቦች ታስረዋል ሲሉ የከተማው ከንቲባ አቶ ትጃኒ ናስር አስታወቁ። ከንቲባው መሳሪያዎችና ከ700,000 ብር በላይ የሚመነዘር የውጭ ሀገር ገንዘብም ተይዟል ሲሉ ጨምረው አስታውቋል። ዘገባውን ያደረሰን ናኮር መልካ ነው። የዓለም የጤና ድርጅት በዚህ ሳምንት አመታዊ ጉባኤውን ያካሄደ ነው። ድርጅቱ የለውጥ እርምጃዎችን እንዲወስድም ጫና በርትቶበታል። በሌላ በኩል ድርጅቱ አዲሱ የዩናይትድ ስቴትስ ተመራጭ ፕሬዝዳንት ጆ ባይደን ሀገራቸው ለድርጅቱ የምትሰጠው መዋጮ ያቋረጠችበትና ራሷን ከድርጅቱ ያወጣችበትን ውሳኔ ይቀለብሳሉ ብሎ ተስፋ ማድርጓል። በትላንትናው ዕለት በዩናይትድ ስቴትስ በኮቪድ-19 የታመሙ 61,964 ሰዎች ሆስፒታል መግባታቸው ታወቀ። ይህ አሃዝ ባለፈው ሚያዝያ አጋማሽ ላይ የነበረውን አሃዝ ከ2000 በላይ የሚበልጥ መሆኑን ተገልጿል። ሆስፒታል የሚገቡት ህሙማን ቁጥር መጨመሩ በተለይም በማዕከላዊ ምዕራብ ዩናይትድ ስቴትስ በርካታ ክፍለ ግዛቶች ያሉ የጤና ተቋማት አቅም ላይ ብርቱ ጫና እያሳደረ መሆኑ ተመልክቷል። አንዳንዶቹ ሆስፒታሎች የመኪና ማቆሚያቸው ላይ የህሙማን ማሳረፊያ ድንኳኖችን እንዲተክሉ ወይም ወደ ሌሎች ሆስፒታሎች ህሙማን ለመላክ ተገደዋል። ዩናይትድ ስቴትስ ውስጥ ትላንትና ብቻ 130,989 ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ሀገሪቱ በጠቅላላው 10.1 ሚሊዮን የቫይረሱ ተጋላጮችን ይዛ በዓለም ቀዳሚ ሆናለች። በሀገሪቱ በዚህ የፈረንጆቹ ህዳር ወር የመጀመሪያዎቹ 10 ቀናት ብቻ ከ1 ሚሊዮን በላይ የኮሮና ቫይረስ ተጋላጮች መገኘታቸውም ታውቋል። ዋናው የፍልስጤማውያን ተደራዳሪ ሳኢብ ኤርካት በኮቪድ-19 ምክንያት በ65 ዓመታቸው ማረፋቸው ተሰማ። እስራኤል የሚገኝ ሆስፒታል ውስጥ እንዳረፉም ነው የተገለጸው። ሳኢብ ኤርካት ከእስራኤል ጋር ነጻ የፍልስጤማውያን መንግስት እንዲመሰረት የተደረጉ ድርድሮችን ለበርካታ አመታት የመሩ ናቸው። በብርቱ ተሟጋችነታቸውም ይታወቃሉ። የፍልስጤም አስተዳደር ፕሬዝዳንት መሐሙድ አባስ በሳኢድ ኤርካት ረፍት የሶስት ቀን የሀዘን ጊዜ አውጀዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መርሃ ግብሮች ጋር አብራችሁ ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ለዕለቱ አብይ ርዕስ አርገን ወደ አሰናዳነው ፕሮግራም እንለፍ። አሜሪካ አዲስ አበባ ውስጥ አድዋ ድልድይ በተባለው ስፍራ የተገኘ ቦምብ ፈንድቶ አንድ ሰው ማቁሰሉን የከተማው ፖሊስ ኮሚሽን አስታወቀ። በከተማው የተደረገ የሚገኘው ድንገተኛ ፍተሻን ጨምሮ እየተወሰዱ ባሉት የተለያዩ የህግ ማስከበር እርምጃዎች የተደናገጡ ግለሰቦች ቦምቡን በዚያ ስፍራ ሳያስቀምጡት እንዳልቀረ እንደሚጠራጠር ኮሚሽኑ አስታውቋል። ሀብታሙ ስዩም የከተማውን ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታን አነጋግሮ ቀጣዩን ዘገባ አሰናድቷል።
በአሁኑ ሰዓት በሚኒሊክ ሆስፒታል በህክምና ላይ የሚገኝ ግለሰብን ያቆሰለው ፍንዳታ የተከሰተው ዛሬ ማለዳ ነው። የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ የተከሰተውን እንዲያስረዳሉ።
ዛሬ ዕለት የተጠዋቱ 2 ሰዓት አካባቢ የካ ከተማ ወረዳ 7 ልዩ ቦታ ድልድይ ተብሎ የሚጠራው አካባቢ ጋር አንድ ግለሰብ የታክሲ ረዳት ነኝ የሚል ታክሲ ውስጥ ከመጣ ድረስ ለመጸዳዳት ብሎ እዛው ወንዝ ውስጥ ይገባል። ልክ ገብቶ ረበብስ ቦታ ጋር ይሄ ያለፈ እዛው ወንዙ ዳር ላይ ቁጭ ያለ በማዳበሪያ ተቀለለ ነገር ያገኛል። ያንን ፈቶ ሲያየው እና ሲነካከው ቦምቡ ፈንድቶ በሱ ላይ መጠነኛ ጉዳት ደርሶበታል። የእግሩ ላይ እና እጁ ላይ መጠነኛ ጉዳት ደርሶበታል። ከዛ ውጪ ላይ ፈነዳ። በአካባቢው የነበረ ሰውም አልነበረም። እሱም ለመጸዳዳት ነው ሲገባ የነበረው። ይሄው ነው በቃ የነበረው ሁኔታ ማለት ነው።
ከቦምቡ ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች እንደሌሉ የተናገሩት ኮማንደር ፋሲካ በከተማው እየተካሄደ ያለውን ድንገት የፍተሻን ጨምሮ የተለያዩ የህግ ማስከበር እርምጃዎችን በመመልከት የተደናገጡ ግለሰቦች ሳያስቀምጡት እንዳልቀረ ፖሊስ እንደሚጠረጥር ለአሜሪካ ድምፅ ተናግረዋል።
ሊሆን ይችላል ተብሎ የተጠረጠረ ሰው እና የተያዘ የለም። ነገር ግን ግምታችን እስካሁን ድረስ ባለው ሁኔታ አዲስ አበባ ውስጥ እጅግ በርካታ የጦር መሳሪያዎች፣ የእጅ ቦምቦች፣ የመገናኛ ሬዲዮች፣ የጸጥታ ኃይሎችን የሚይዟቸው መገናኛ ሬዲዮች አይደለም፣ ሌላ የመኪና ጸረ ተሽከርካሪ ፈንጂዎች እና የተለያዩ የእጅ ቦምቦች እየተያዙ ክላሽንኮቭ ጠመንጃዎች፣ የተለያዩ ሽጉጦች በተገኘው ቦታ ላይ ሁሉ ፍተሻ ስናደርግ እያያዝን አንዳንዶቹ ከቤታቸው አውጥተው እንደዚህ ቆሻሻ ማጠራቀሚያ ጠመንጃ ላይ እንደዚህ ወንዝ ዳር ላይ እየጣሉን ጭምር ያገኘን ስለሆነ ህዝቡን በጣም በርካታ የሆኑ ጥቆማዎችና ክትትል እያደረገ ጥቆማዎችን እየሰጠ መረጃዎችን እየሰጠ ስለሆነ ያንን ፈርተው ያስቀመጡ ነው የሚል ግምት ነው ያለን።
የኢትዮጵያ መከላከያ ሰራዊትና የትግራይ ክልል ታጣቂዎች በገቡበት ጦርነት ምክንያት በሀገሪቱ ውስጥ ውጥረት መንገሱ ይታወቃል። የኢትዮጵያ መዲና አዲስ አበባም እንዲህ ባለው ሰዓት የደህንነት ስጋቷ ማየሉ ተጨማሪ የደህንነት እርምጃዎችን መፈለጓ አልቀረም። ኮማንደር ፋሲካው እንደሚሉት ኮሚሽኑ ጦርነቱ ከተጀመረበት ቀን ጀምሮ የከተማዋን ደህንነት ለመጠበቅ እየሰራ ይገኛል።
ከለምጻፋ ካላት ጋር በመሆን በሰሜን እዝ ላይ ጥቃቱ ከደረሰበት ቀንና የኢትዮጵያ መከላከያ ሰራዊት ዘመቻውን ከጀመረበት ጊዜ ጀምሮ ህግ ማስከበሩን ዘመቻ ከጀመረበት ጊዜ ጀምሮ እዚሁ እያደርን እዚሁ የዋልን እስካሁን ድረስ የከተማው ሰላምና ደህንነትን በማረጋገጥ አጠራጣሪ የሆኑ ሰዎችንም ሆነ ያሉት ነገሮችን በመያዙ ላይ በጣም ከፍተኛ ስራ እየሰራ ነው። ብዙ ነገሮችንም ይዘናቸዋል። ቅድም የገለጽኳቸው ነገሮች በፍተሻ በአሰሳ እና በጥቆማ የተያዙ ናቸው። ስለዚህ እቅድ ወጥቶበት በፖስት ኮማንድ ተደራጅቶ በጣም ጠንካራ የሆነ ስራ እየተሰራ ነው። ህብረተሰቡም እየሰጠ ያለው ጥቆማ እጅግ በጣም ከፍተኛ ነው። እውነት ለመናገር ሁሉም ሰው እንደ ፖሊስ ሆናል ብዬ ለመናገር ይችላለው። አንድ ሆኖ እያንዳንዱ እዚህ አካባቢ እንደዚህ አይነት ሁኔታ ያለ ቶሎ በአስቸኳይ ድረሱ የሚል ሌሊትም ቀንም ጥቆማ እየሰጡ ነው። በሚሰጠው ጥቆማ መሰረት ነው ይህን እየገባል የምንላቸው ነገሮች በተጨባጭ ናቸው። ህዝቡ የሚሰጠው መረጃ በጣም ተጨባጭ የሆኑ የተባለው ነገሩ እውነተኛ መሆኑን የሚያረጋግጡ ነገሮች እያገኘን ነው ያለ ነው። እንግዲህ ይህንን ሁኔታ አጠናክረን ከቀጠልን ህዝቡም የመረጃ አሰጣጡን ከኛ ጋር አብሮ መስራቱን በሚገባ የሚያጠናክር ከሆነ ሊደርስ ይችላል ተብሎ የነበረው ስጋት ሊቀር ይችላል ብዬ አስባለሁ እና ይህን ለማስቀረት እየሰራ ነው እኛ።
ኮሚሽኑ ከተለያዩ አጋር ተቋማት ጋር በመተባበር በሚያደርገው አሰሳ በቁጥጥር ስር የዋሉ ግለሰቦች መኖራቸውን የነገሩኝ ኮማንደር ፋሲካ ቁጥራቸውን በተመለከተ ለጊዜው መረጃው እንደሌላቸው ነግረውኛል። የታሰሩ ሰዎችን ቁጥር በተመለከተ የፌዴራል ፖሊስ ተወካይን ለማናገር ያደረግነው ጥረት በምሽቱ አልተሳካም። በቀጣይ ቀናት ስርጭቶቻችን ለማካተት እንሞክራለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አምሃሪክ ላይ አድርሱን፣ ይደርሰናል። ወደ ቀጣዩ ዝግጅታችን እንለፍ። በጅማ ከተማ የህወሓትን ተልእኮ ለማስፈጸም ሲንቀሳቀሱ የነበሩ የተባሉ 26 ግለሰቦች መታሰራቸውን የከተማው ከንቲባ አስታወቁ። ከንቲባው አቶ ትጃኒ ናስር ለእኩይ ተግባር የሚጠቀሙት የጦር መሳሪያዎችና ከ700,000 ብር በላይ የሚመነዘር የውጭ አገር ገንዘብም ተይዟል ሲሉ ለአሜሪካ ድምጽ ተናግረዋል። ናኮር መልካ ተጨማሪ አለው።
ባለፈው ሳምንት በፌደራል መንግስትና በህወሓት መካከል የተፈጠረውን ግጭት ተከትሎ በጅማ ከተማም ህገወጥ እንቅስቃሴ ሲያደርጉ የተያዙ ግለሰቦች አሉ ብለዋል የጅማ ከተማ ከንቲባ አቶ ትጃኒ ናስር። ከተያዙ ግለሰቦች መካከል በቁጥር ይህን ያህል ብለው ባይገልጹም እርሳቸው የኦነግ ሸኔ ያሏቸውና የአማራ ብሔራዊ ንቅናቄ ፖለቲካ ድርጅት አብን አባላትም ይገኙበታል።
ፒኤልኤፍ ግሩፕ በብሔር በመለየት እዛ ያደረጉትን ሰገን በማድረግ ታላቂያቸውን ደግሞ እንደ ሌላ ዞንም እርምጃ ወሰዱ። ጅማ ላይ ይላኩና በተለይ ሸኔ ጋርና አቤንም ተያይዞ ወደዚህ እርምጃ እንዲወሰድ ወደ ከተማችን ይላኩ አሉ። አንዳንድ ጊዜ ቦምብ በመወርወር ሚሊሻችን ላይ ጉዳት አድርሰዋሉ። ተጨባጭ መታወቂያ ያላቸውና መገንዳቸውም የምታወቅና ወንጀለኞች ከነ ዶክመንታቸው ነው የተያዙ እንጂ በአሉባልታ ነገር በተጨባጭ ክላሽ፣ በተጨባጭ ሽጉጥና ብር እንዲሁም ደግሞ የራሳቸውን እቅድ ይዞ የሚንቀሳቀሱ ሰዎች ስለሆኑ በተጨባጭ ወደ 26 ነው። ከዛ ውስጥ ግን ፖሊሶች ሁሉም ነገር አጣርተው በህገ መንግስታችን ወደ ህግ የሚያቀርቡ ነው። እሱን እዛን ጊዜ ሲያጣሩና ማማን ጋር ነበር ማማን የት ነበር የሚለው ህገ ቃሎች ይዘዋሉ። የህገ ቃሎች ሲያጣሩ ደግሞ እሱን ሪፖርት እናደርጋለን።
የአብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ፓርቲያቸው በጅማ ከተማ ጽህፈት ቤት እንደሌለው ገልጸው የከንቲባውን ክስ በተመለከተ መረጃ የለንም ብለዋል።
ግን አጠቃላይ አሰራሩ ምንድን ነው? ተደጋጋሚ ኦሮሚያ ክልል ውስጥ ያየ ነው። አማራውን ለይቶ የሚያጠቃ ጽንፈኛ ኃይል ይንቀሳቀሳል። መስተዳድሮቹም አመራሮቹም መንግስትን እየያዘ እርምጃ እየወሰደ እንደሆነ ነው የሚታወቀው እና ራሱን የሚከላከለውን ወይም መደበኛ መብቱን የሚጠቀመውን አማራ ለማሸማቀቅ መደበኛውን አማራ አብን የሚል ስም በመስጠት የሚደረግ እንቅስቃሴ ነው። በተለያዩ ቦታዎች የተለመደ ነው።
መንግስት ኦነግ ሸኔ ከሚላቸው ራሳቸውን የኦሮሞ ነጻነት ሸማቂዎች ነን ከሚሉ ምዕራብ ዞን ቃል አቀባይ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የጅማ ከንቲባ አቶ ትጃኒ ከአንድ ግለሰብ ቤት ግምቱ ከ700,000 ብር በላይ የሚሆን የውጭ ሀገር ገንዘብም ይዘናል ብለዋል። የተለያዩ ጦር መሳሪያዎችንም በአንድ ሳምንት ውስጥ መያዛቸውን ገልጸዋል።
ህዝቡ ደግሞ ጅማ ህዝብ ሰላም ነው የፈለገው፣ ከድሮ ጀምሮ ልማትን ነው የፈለገው ጅማ ህዝብ እና ጅማ ላይ ትኩረት አድርጎ ይሰሩ ነበር። ከዛ በኋላ ጅማ ህዝብ እነዚህ ወንጀለኞችን በማጋለጥ ሽጉጦች፣ ክላሾች እንዲሁም ደግሞ የውጊያ መነጽሮችን ጭምር የቲፒኤልኤፍ ተላላኪ ከዛ መልፎ በብር የተደገፈ ዶላር ኢትዮጵያ ብር 700 የሚሆን ዶላር ከነሱ ቁጣቸው የተያዙበትና እንዲሁም ሴላቸው ህዝቡ ውስጥ መሽጎ ጅማ ህዝብ እንደሚታወቀው በፍቅርና በመቻቻል ላይ የሚያምን ነው። ብሔር ብሔረሰቡ ከተማ የምኖርባት ሆነ ህዝባችን በማጋለጥ ህዝብ አካሉ አነስንፎ ህዝብ እነዚህ ሰዎች በቁጥጥር ስር ውለዋል። የውጊያ መነጽር ሌላ የውጊያ አካባቢ ላይ ነው የምትፈለገው። በተመሳሳይ ሳይ ነው መቀሌ ላይ እንደዚህ መከላከያ ላይ የምታወሰው በጅማ ከተማም በተመሳሳይ ላይ በሞሮ የጀመሩ እና እንደ ከተማችን ይመስላል። አሁን ደግሞ ጅማ ከተማ ራሱን ከበታ ጋር ከዘዳይቶ እያጋለጠን ራሱን እየጠበቀ ያለ ህዝብ ነው። በዚህ አጋጣሚ የጅማ ህዝብን ማመስገን እፈልጋለሁ።
የጅማ ፖሊስ አዛዥ ኢንስፔክተር አንተነ ጌታነ ባለፉት 7 ቀናት ህገወጥ የሆኑ 5 ጠመንጃ 12 የተለያዩ አይነት ሽጉጦችና የጦር ሜዳ መነጽሮች እንዲሁም የተለያዩ ጥይቶች መያዛቸውን ገልጸዋል። በጅማ ከተማ ያለው እስራት ብሔርን እንዲሁም የመጡበትን ዞን መታወቂያ ለይቶ እየተካሄደ ነው ለሚለው ትችትም የወንጀል ድርጊት ብሔርና ዞን የለውም ሲሉ አስተባብለዋል። ከንቲባው
ድርጊታቸው መሳሪያ ብቻ ሳይሆን በብርም ድጋፍ ስለሆነ ከዲንታ ግሩፕ ከቲፒኤልኤፍ ስለዚህ ወንጀለኛ ክልል ወይም ደግሞ ዞንን ወይም ደግሞ ቤሪን አይለይም ይመስላል። ወንጀለኛ ነው። ቦምብ ይዞ የውጊያ መነጽርና ክላሽና ሽጉጥ ይዞ የተገኘ ዶራል ሰውን በማታለል ሽብል መፍጠር ተዘጋጀ። ዞንን አይለይም። እኛ ተጨባጭ ያልነው ጅማ ወይም ሀረር ወይም ወለጋ ወይም ቤሪን አይደለም ወይም በእምነት አይደለም፣ ወንጀለኛውን ብቻ ነው። ወንጀለኛ ስንል ግን ከያዘው መሳሪያ ጋር ነው ያልነው እንጂ በግምት አይደለም። ይሆናል ብለን አይደለም ያልነው። ቦምብ ውርውሩ ምልሻችን ገለዋለሁ። ስለዚህ እነዚህን ህዝባችን ጠቁሞ አነስንፎ ከዛ በኋላ ነው አድሜ ህዝባችን ሲያጋልጥ ነው ከነ መሳሪያ ጭምር ያዝ ነው ማለት ነው።
የጅማ ከተማ ፍጹም መረጋጋት ውስጥ ትገኛለች ሲሉም ገልጸዋል አቶ ትጃኒ። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። የኮቪድ-19 ወረርሽኝ በዓለም ዙሪያ የቤት ውስጥ ጾታዊ ጥቃት በከፍተኛ ሁኔታ እንዲያሻቅብ ማድረጉን ባለሙያዎች ይናገራሉ። በአሜሪካም 14 ከተሞች ላይ በተደረጉ ጥናቶች ኮቪድ-19 ለጾታዊ ጥቃት ማሻቀብ ከፍተኛ ሚና መጫወቱ እየተነገረ ነው። የአሜሪካ ድምጽ ቬሮኒካ ኢግሊሲያስ ኮቪድ-19 በአሜሪካ የቤት ውስጥ ጾታዊ ጥቃት መጨመር ዙሪያ ተጠቂዎችና በጥቃት ዙሪያ የሚሰሩ ቡድኖችን አነጋግራ ያጠናቀረችውን ኤደን ገረመው እንደሚከተለው ታቀርባለች።
በዩናይትድ ስቴትስ በኮቪድ-19 ወረርሽኝ ወቅት የቤት ውስጥ ጾታዊ ጥቃት እንደጨመረ እየተነገረ ነው። ይቺ ለደህንነቷ ስትል ስሟ እንዳይጠቀስ የፈለገች የጾታዊ ጥቃት ሰለባ ከጾታዊ ጥቃት ጋር ተያይዞ ሰዎች የተሳሳተ አመለካከት አላቸው ትላለች።
Everyone always says, "Oh, well why didn't that person
ሰውሉ ለምን ሰዎች በጥቃት ውስጥ ይኖራሉ? ለምን እንደው ጥለው የማይሄዱት? ጥቃቱን ውስጣቸው ይፈልጋዋል ማለት ነው እንዴ?" ይላል። እውነታው ግን ይሄ ሳይሆን ጥቃት ማለት ጥልፍልፍ አድርጎ የሚይዝ አዙሪት መሆኑ ነው።
የጾታዊ ጥቃት ሰለባዋ አክላም ስለ ኑሮዋ ስታስረዳ ኑሮዬ ልክ እንደሚፈነዳ ቦምብ ነበር ስትልም ታነጻጽራለች።
እኔ መጨረሻ ላይ የተረዳሁት ነገር ይሄንን ትዳር ጥየው ካልሄድኩ በአመት ጊዜ ውስጥ እንደምሞት ነው። ወይ እሱ ይገለኛል ወይ እኔ ራሴን አጠፋለሁ። አለያም በነበርኩበት ጭንቀትና ሰቆቃ ምክንያት ካንሰር ይዘኝ ነበር።
ይሄ የሆነው ታዲያ ከኮቪድ-19 ወረርሽኝ በፊት ነበር። ቀን ሙሉ ስራ መዋልና በኋላም ከጓደኞቿ ጋር ጊዜ ማሳለፍ ከነበረችበት ስሜትና ሁኔታ እንድትወጣ አግዟታል። ይሁንና የኮቪድ-19 ወረርሽኝ የጾታዊ ጥቃት ሰለባ የሆኑ ሴቶች መልሰው መቋቋም እንዳይችሉ ሁኔታውን አክብዶታል። አማንዳ ካትስ በሜሪላንድ ጾታዊ ጥቃት ለደረሰባቸው የአይሁድ ትብብር ተቋም ውስጥ ነው የሚሰሩት። ኮቪድ-19 ለጾታዊ ጥቃት ሁኔታዎችን አመቻችቷል ይላሉ።
We see more
በጣም ብዙ ጥቃት አድራሾች በተጠቂዎች ላይ ተጽዕኖ ለማሳደር ኮቪድ-19ን ሲጠቀሙበት እያየን ነው። ተጠቂዎች ከቤት እንዳይወጡ ለማድረግ ከቤት ከወጣሽ ተመልሰሽ መምጣት አትችም ምክንያቱም ኮቪድ-19 ይዘሽብኝ ትመጫለሽ እያሏቸው ነው።
የቤተሰብ ህግ ማዕከል ዳይሬክተሩ ቶማስ ሚኒየን በበኩላቸው ጾታዊ ጥቃቶቹ እየጨመሩ ያሉት በብዛት ሳይሆን በአደገኝነት ነው ይላሉ።
ያስተዋልነው ነገር ቢኖር ምንም እንኳን ያስተናግድን ያለነው ተመሳሳይ ቁጥር ያላቸው ተጠቂዎችን ቢሆንም ተጠቂዎቹ ላይ እየደረሰ ያለው ጥቃት አይነት ግን አደገኛ መሆኑን ነው። ድብደባ፣ ጠመንጃዎችና ሌሎች መሰል መሳሪያዎችን የሚጠቀሙ ጾታዊ ጥቃት አድራሾች እየጨመሩ ነው።
ጥናት አድራጊዎች እንደሚሉት በአሜሪካ በትንሹ በ14 ከተሞች ላይ ጾታዊ ጥቃት ጨምሯል። ኤሚሊ ለስሪ በበርሚንግሃም ዩኒቨርሲቲ የምጣኔ ሀብት ባለሙያ ሲሆኑ በዚህ ዙሪያም ጥናት ያደርጋሉ።
በዚህ ባለንበት በ2020 ዓመተ ምህረት በመጋቢት ሚያዝያና ግንቦት ወራቶች ከጾታዊ ጥቃት ጋር በተያያዘ ወደ ፖሊስ ጣቢያዎች የተደረጉ የስልክ ጥሪዎችን ካለፈው አመት ከ2019 ጋር ስናወዳድራቸው በ7% ጭማሪን ያየ ነው። የተለመዱ የጾታዊ ጥቃት የሚጠበቅባቸው የህብረተሰብ ክፍሎችና መመዘኛዎች እንዳሉ ሆነው ተጨማሪ አዳዲስ ጥቆማዎች መኖራቸውን ያስተዋል ነው።
ይሁንና አቃቤ ህጎችን በአሁን ሰዓት እያሳሰባቸው ያለው ጉዳያቸውን ለህግ ማቅረብና እርዳታ መሻት የማይችሉ ህጻናት ተጠቂዎች ሁኔታ ነው። የጾታዊ ጥቃት ልዩ ኃላፊ የሆኑት ዴቢ ፌንስተንም ይህንኑ ስሜት ይጋራሉ።
ትምህርት ቤት መሄድ የነበረባቸው ህጻናት አሁን በየቤታቸው ነው እየተማሩ ያሉት። ስለዚህ አሁን እንደቀድሞ ትምህርት ቤት ውስጥ ላሉና ለሚያምኗቸው አካላት ችግራቸውን ማጋራት አይችሉም።
ተጠቂዎች የነጻ የስልክ መስመሮችን መጠቀምና ለመንግስትም የከለላ ጥያቄዎችን ማቅረብ ይችላሉ። እንደ ዶርዌይስ የመሳሰሉ ተቋማትም የምክር አገልግሎትን የሚሰጡ ሲሆን ናታሊ ዌድ በዶርዌይስ የጾታዊ ጥቃት አማካሪ ናቸው።
ጾታዊ ጥቃት እንዲፈጸም የሚያበረታቱ ሁኔታዎችንና አጋጣሚዎችን ለመለየት እንሰራለን። ተጠቂዎችን ስናማክርም አጥቂዎቻቸው ሲበሳጩ ሁኔታውን ከሚያባብሱ ቦታዎች ቀድመው ገለል እንዲሉ እንመክራቸዋለን። ለምሳሌ አጥቃቸው መበሳጨት የጀመረው ወጥ ቤት ውስጥ ያሉ ከሆነ ቀስ ብለው ከዛ እንዲወጡና ወደ ሌላ ክፍል እንዲሄዱ ነው የምንመክራቸው። ምክንያቱም ወጥ ቤት ውስጥ ለአደጋ የሚያጋልጡ መሳሪያዎች ስላሉ ነው።
አጥቃት ውስጥ ያለፉ ሰዎች ከጥቃት ለማገገም ጊዜ የሚወስድ ነገር ቢሆንም ማገገም ግን ይቻላል ይላሉ። ጥቃት በቃኝ ብሎ ለመውጣትም ድፍረትና ትዕግስት እንደሚያስፈልግ ባለሙያዎች ይናገራሉ።
የኢትዮጵያ ጦር የማንንም የውጭ ኃይል ድጋፍ ሳይፈልግ የህወሓትን የጥፋት ቡድን የመደምሰስ ቁመናለው ሲሉ የመከላከያ ሚኒስትር ዶክተር ቀነአ ያደታ ተናግረዋል። ሚኒስትሩ ይህን ያሉት የኤርትራ ጦር ከኢትዮጵያ የመከላከያ ኃይል ጋር ወግኗል በሚል ከህወሓት የተሰነዘረውን ውንጀላ ባጣጣሉበት አስተያየት ነው። የኢትዮጵያ ህዝብ ለሰራዊቱ ያሳያለውን ድጋፍ አጠናክሮ እንዲቀጥልና የትግራይ ልዩ ኃይልም አጥፊ ቡድኑን አሳልፎ በመስጠት ህዝብና ሀገርን እንዲታደግ ሚኒስትሩ ጥሪ አቅርበዋል። ፀሐይ ዳምጠው ተከታዩን ዘገባ ልካለች።
የመከላከያ ሚኒስትሩ ዶክተር ቀነአ ያደታ ዛሬ የሰጡት መግለጫ በህወሓት ተሰራጩ ባሏቸውና ሐሰት ስሉ በጠቀሷቸው መረጃ ላይ ያተኮረ ነው። የሐሰት መረጃዎቹ የጽንፈኛው ቡድን የተስፋ መቁረጥ ምልክቶች ናቸው ያሉት ሚኒስትሩ መንግስት ከውጭ ሀገር ጋር ሆኖ የትግራይ ህዝብ እየወጋ ነው የሚለውን ውንጀላ በመሳሌነት ጠቅሷል።
ከውጭ ሀገር ጋር ሆነን ሰራዊቱ የትግራይ ህዝብ እንደመወጋ አይነት ነገር አድርጎ አቀርባል። ይሄም ስህተት ነው። በአንድ በኩል ይሄንን የጥፋት ቡድንን ለማስወገድ ሰራዊቱ ምንም ሌላ ተጨማሪ ድጋፍ አይጠይቅም። በቃ እንካን ሰሄ ጥፋተኛ ቡድን ምንም ህዝባዊ አላማ የሌለው ቡድን ይቅር፣ ከዚህ በላይ ማይል ቢመጣ ያለ ምንም ድጋፍ ያለ ምንም ተጨማሪ ኃይል ሰራዊቱ ተልእኮ ሊፈጽም ይችላል። ስለዚህ ከውጭ የሚጠይቅበት ምክንያት የለውም። በቂ ነው ለዚህ ቡድን። ምንም ይሄ ቡድን በጣም ጠንካራ ስለሆነ ከውጭ ድጋፍ የሚጠይቅበት ነገር የለውም። ሁለተኛ፣ ከማንኛውም የውጭ ኃይል ጋር ሆኖ አገሩንም አይወቅም ሰራዊቱ። ለዚህም አልተፈጠ ቀረም እንደዚህ ካድ ያለ ምናልባት ካድዎቹ ከራሳቸው አንግላይቶ በዚህ ደረጃ ስቦ ካልወደ በቀር ሰራዊቱ ከማንም ውጭ ኃይል ጋር ሆኖ ህዝቡን ሀገሩን እንወጋበት ስነልቦናም ፍላጎትም አስተሳሰብም የለውም።
ጦርነቱ ተራ ወንጀለኛን የመፈለግ ሳይሆን የሀገር ሉዓላዊነት አደጋ ውስጥ የጣለን ጽንፈኛ ቡድን አድኖ የመያዝ ግብ ያለው ነው ብለዋል የመከላከያ ሚኒስትሩ ዶክተር ቀነአ ያደታ። ይሄ ቡድን ህግ የማስከበር ስራውን የእርስ በርስ ጦርነት አስመስሎ እያቀረበ ነው ያሉት ሚኒስትሩ ይህም ስህተት መሆኑን ገልጿል። የመከላከያ ሚኒስትሩ ዶክተር ቀነአ ህዝቡ እያሳየ ያለውን ድጋፍ አጠናክሮ እንዲቀጥልና የትግራይ ልዩ ኃይልም አጥፊ ቡድኑን አሳልፎ በመስጠት ህዝብና ሀገርን እንድታደግ ጥሪ አቅርበዋል።
የትግራይ ልዩ ኃይልና ሚሊሻው ይህንን ለጥፋተኛ ቡድን ተገን መሆን አለበት። እነሱ በተጠቀሙበት ልዩ ኃይሉ ሚሊሻው ምንም ጥቅም በማያገኝበት አላማ ለሌለው ጦርነት መሰለፍ አለበት። ያላስፈላጊ መስዋዕትነትንም መክፈል አለበት። ስለዚህ ልዩ ኃይሉ እጁ ለሰራዊታችን መስጠት አለበት። ከተቻለም የጥፋት ኃይሉን በራሱ ይዞ ወደ ህግ ማቅረብ አለበት። በራሱ ራሱንም ነጻ ማውጣት አለበት። የትግራይ ህዝብም ከዚህ የጥፋት ቡድን ነጻ እንዲሆን ጥረት ማድረግ መቻል አለበት ማለት ነው። ከዛ ውጭ ግን የግድ ይከላከላሉ ለዚህ ጥፋተኛ ቡድን ይዋጋሉ ምን ከሆነ ደግሞ እንደምደመሰስ እርምጃ እንደምወሰድ ደግሞ ማወቅ አለበት።
የመከላከያ ሰራዊቱ የሚወስደውን የህግ የማስከበር እርምጃ በጥንቃቄ እያከናወነ መሆኑንም ነው ሚኒስትሩ የገለጹት። የትግራይ ህዝብ የጥፋት ቡድኑን ሴራ በመገንዘብ ለጉዳት እንዳይዳረግ በማለትም አስጠንቅቋል። ህዝቡ ለሰራዊቱ እያሳየ ያለውን ድጋፍ እንዲያጠናክርም ጠይቋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ለሰው ልጅ ፍቅር፣ ለሰው ልጅ ሰላም፣ ለሰው ልጅ ፍቅር፣ ለሰው ልጅ ሰላም፣ ለሰው ልጅ ሰላም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ።
Yeah.
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስመኝሽ የቆየነን። በፌስቡክ ገጻችን @voa አማሪክ በትዊተር #gabina_voa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሳይበለን መልካም ምሽት።